The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 21 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
ለማድሬድ ነው ፈርሚያል ተዘጋጅቻለሁ። አሁንም ምን ተብቀውን ከመንግስት ብቻ ነው መመሪያ የምንጠብቀው። አገር ከሌለ መኖር የለም። አገር ከሌለ ማሳደግ የለም። ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው እኛ አላማችን።
በክልሉ መንግስት የተጠራውን የከተት ጥሪ መቀበላቸውን የተናገሩ በባህር ዳር ከተማ የተካሄደ ሰልፍ ላይ የተሳተፉ ነዋሪ ነው ያዳመጣችሁት። በደብረ ብርሃን የተካሄደውንም ሰልፍ ይዘት አካተን በምሽቱ ዘገባ እናስደምጣችኋለን።
በቪኦኤ አፋን ኦሮሞ በኩል እንኳን አቶ ለማን አግኝተው ቃለ ምልልስ ማድረግ ይቅርና አሳቡም አልቀረበም የተደረገም ሙከራ የለም።
የአሜሪካ ድምጽ የአፋን ኦሮሞ ቋንቋ አገልግሎት ዋና አዘጋጅ ነሞ ዳንዲን ነው የሰማችሁት። በቅርቡ የቀድሞ የመከላከያ ሚኒስትር አቶ ለማ መገርሳ አሜሪካ ድምጽ ላይ ቀርበዋል በሚል በማህበራዊ ሚዲያ የተሰራጨን ዘገባ በተመለከተ ከተናገረው የቀነጨበው ነው ያስደመጥናችሁ። በምሽቱ ይዘን እንመለሳለን። ጤና ይስጥልኝ ክቡራንና ክቡራት አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ጅቡቲን ከአዲስ አበባ የሚያገናኘው ዋናው አውራ ጎዳናና ከጅቡቲ ወደብ ወደ አዲስ አበባ የንግድ ሸቀጥና ቁሳቁስ የሚጓጓዝበት ዋናው የባቡር መስመር መዘጋቱን የሶማሌ ክልል ፕሬዚደንት ሙስጠፌ መሐመድ መናገራቸውን ሮይተርስ ዘገበ። ወደ ኢትዮጵያ የሚገባው አብዛኛው የንግድ ሸቀጥ የሚጓጓዝበት ቁልፍ መስመር መዘጋቱን ሮይተርስ በነጻ ምንጭ በኩል ለማረጋገጥ እንዳልቻለ ጠቅሷል። ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤትም ሆነ ከጅቡቲ ባለስልጣናት በዚህ ዘገባው ለማካተት ምላሽ ለማግኘት እንዳልቻለም ጨምሮ አስታውቋል። አውራ ጎዳናውና የባቡር መስመሩ የተዘጋው ባለፈው ቅዳሜ የተፈጸመውን ጥቃት በተቃወሙ ወጣቶች እንደሆነ የሶማሌ ክልል ፕሬዚደንት መናገራቸውን ነው ዘገባው የገለጸው። የሶማሌ ክልላዊ መንግስት ትናንት ማክሰኞ ባወጣው መግለጫ ካጎራባች አፋር ክልል የሆኑ ሚሊሻዎች በአንዲት ከተማ ላይ ጥቃት አድርሰዋል፣ ዝርፊያም ፈጽመዋል ሲል ማስታወቁን ሮይተርስ ዘግቧል። የሶማሌ ክልል ፕሬዚደንት ሙስጠፌ የባቡር መስመሩንና አውራ ጎዳናውን ለማስከፈት ከወጣቶቹ ጋር እየተነጋገርን ነው ማለታቸውንም ዘገባው ጨምሮ ገልጿል። ጠቅላይ አቃቤ ሕግ በነ ሌተና ጀነራል ታደሰ ወረደ መዝገብ ጀነራል ገብረ ጻድቃን ገብረ ትንሳኤን ጨምሮ በ74 ሰዎች ላይ ዛሬ ክስ መመስረቱን አስታወቀ። 4 ሰዎችን አሳፍሮ ከድሬዳዋ ወደ ጅጅጋ ሲጓዝ የነበረ መለስተኛ አውሮፕላን ትናንት አመሻሹ ላይ በምስራቅ ሐረርጌ ዞን ከምቦልቻ ወረዳ መውደቁ ተዘገበ። የወረዳው ኮሚኒኬሽንስ ቢሮ ለቪኦኤ እንደገለጸው አውሮፕላኑ ካሳፈራቸው 4 ሰዎች መካከል አንዱ ላይ መለስተኛ የአካል ጉዳት ከመጋጠሙ በስተቀር ሁሉም ተሳፋሪዎች ጉዳት አልደረሰባቸውም። አዲስ ቸኮል ተጨማሪ አለው።
የዓለም ምግብ ፕሮግራም ሲያሜ የሚታይበት አነስተኛ አውሮፕላን ትላንት አመሻሽ ላይ በኮምቦልቻ ወረዳ ቄረንሳ ጋራሮ በተባለ የገጠር ቀበሌ መውደቁን የወረዳው ኮሚኒኬሽን ኃላፊ በቴሌቪዥን በሰጡት መግለጫ አስታውቀዋል።
ትላንትና ወደ 11 ሰዓት ተኩል አካባቢ አነስተኛ አውሮፕላን ወርቆ ነበረ። ምስራቅ ሐረርጌ ኮምቦልቻ ወረዳ ቄረንሳ ቀበሌ ማብር ምትበር
ጉዳት ደርሶበታል። አውሮፕላኑ ሰዎችስ ተጎድተዋል? እንዴት
ሰዎች 4 ሰዎች ዘርሷሉ። አንዱ ፈረንጅ ነው፣ 3ቱ አበሻ ነው። የሞተ ሰው የለም። አነስተኛ ጉዳት ደረሰበት፣ አንዱ ላይ እጁ ተሰብሮ ነበረ።
አነስተኛ ጉዳት የደረሰበት አንዱ ተሳፋሪ ለሕክምና እርዳታ ወደ ድሬዳዋ ድልጨሮ ሆስፒታል እንደተላከ ያገኘነው መረጃ ያመለክታል። አደጋው በደረሰ ሰዓት በኮምቦልቻ የነበረው ያየር ሁኔታ ጭጋጋማ እንደነበረም አቶ አብዲ ቡሽራ ገልጸዋል። ሰሞኑን አዲስ አበባን ጨምሮ በበርካታ ያገሩት አካባቢዎች ላይ ጭጋጋማ ያየር ሁኔታ እየተስተዋለ ሲሆን ከአዲስ አበባ የሚነሱና ወደ አዲስ አበባ የሚያርፉ በርካታ በረራዎችም በዚህ የተነሳ መስተጓጎላቸው ተነግሯል። ከድሬዳዋ ተነስቶ ወደ ጅጅጋ ሲጓዝ የነበረው አውሮፕላን የተከሰከሰው ከዚሁ ጭጋጋማ አየር ጋር በተያያዘ መሆን አለመሆኑ ግን የታወቀ ነገር የለም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የኢትዮጵያ ሲቪል አቪዬሽን ባለስልጣን በጉዳዩ ላይ በይፋ የሰጠው መግለጫ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። በኢትዮጵያ የትግራይ ክልልና የአማራ ክልል ግጭት በመሸሽ በቀጣዮቹ ቀናት ውስጥ ወደ 5000 የሚሆኑ ኢትዮጵያውያን ስደተኞች ድንበር አቋርጠው ሱዳን ይገባሉ ብለን እንጠብቃለን ሲሉ አንድ የሱዳን ባለስልጣን ዛሬ መናገራቸውን አዣንስ ፍራንስ ፕሬስ ዘገበ። ዘገባው አክሎም በዚህ ሳምንት ውስጥ 3000 ኢትዮጵያውያን የሱዳንን ድንበር አቋርጠው መግባታቸውንና አጠቃላዩ ሱዳን የሚገኙት ኢትዮጵያውያን ስደተኞች ቁጥር ወደ 60000 መቃረቡን አመልክቷል። ውጊያው እየተባባሰ በመሆኑ በቀጣዮቹ 48 ሰዓታት ውስጥ 5000 ጥገኝነት ጠያቂዎች ይገባሉ ብለን እንጠብቃለን ሲሉ የሱዳን ከሰላ ክፍለ ግዛት ባለስልጣን መናገራቸውን ነው AFP የዘገበው። እየጣለ ባለው ከባድ ዝናብ ሳቢያ በሁለቱ ሀገሮች ድንበር ላይ ያለ ወንዝ ሞልቶ አካባቢው በጎርፍ በመጥለቅለቁ ትናንት ወንዙን ለመሻገር የሞከሩ 3 ኢትዮጵያውያን ሰጥመዋል ሲሉ ባለስልጣኑ መናገራቸውንም ዘገባው አክሏል። በትግራይ ክልል ውጊያው ከተጀመረ ወዲህ በሺዎች የተቆጠሩ ሰዎች መገደላቸውንና ከ400000 በላይ ለረሃብ መዳረጋቸውን የተባበሩት መንግስታት ድርጅትን ጠቅሶ ዘገባው አክሏል። በግዛት ይገባኛል ጉዳይ ለበርካታ ዓመታት የትግራይ ክልልና የአማራ ክልል ተጣምደውበት የቆየው ጭቅጭቅ በአሁኑ ወቅት የግጭቱ ዋና ጉዳይ የሆነ መምጣቱን ዘገባው አውስቷል። ባለፈው አርብ የዓለም የምግብ ፕሮግራም በትግራይ ስላለው ሰብአዊ ሁኔታ እጅግ በጣም ስጋት አድሮብናል፣ ከባድ የምግብና የሌላም አቅርቦት ችግር ተፈጥሯል ማለቱንም ጨምሮ ገልጿል። ትግራይ ውስጥ ለ4 ሚሊዮን በአጣዳፊ የምግብ ችግር ላይ ላሉ ሰዎች ያልተገደበ የሰብአዊ ረድኤት ተደራሽነት እንዲኖር WFP ማሳሰቡንም ዘገባው ጨምሮ አውስቷል። የፌደራል ጠቅላይ ፍርድ ቤት የልደታ ምድብ ችሎት በነ ጃዋር መሐመድ የክስ መዝገብ ላይ የተከሰሱና ፍርድ ቤት አንቀርብም ባሉ 4 ተከሳሾች ላይ ዛሬ ውሳኔ ማሳለፉ ተገለጸ። ፍርድ ቤቱ ችሎት ፊት መቅረብ ያልፈለጉ 4 ተከሳሾች ጉዳይ በሌሉበት ክሳቸው እንዲታይ ወስኗል። የተከሳሾቹ ጠበቃ አቶ ከድር ቡሎን አነጋግሮ ዘጋቢያችን ገልሞ ዳዊት ቀጣዩን ዘገባ አስተላልፎልናል።
ተከሳሾቹ አቶ ጃዋር መሐመድ፣ በቀሌ ገርባ፣ ሐምዛ አዳነና ደጀኔ ጣፋ ከዚህ በፊት መንግስት የፍርድ ቤቱ ውሳኔን ያከበረ አይደለም ሲሉ ሁለት ጊዜያት ሐምሌ 21 እና 29 2013 ዓ.ም ተመረጥ ከችሎት መቅረታቸው ይታወሳል። ዛሬም የተተከሱት ተከሳሾች ለችሎት ያልቀረቡ ሲሆኑ በጉዳዩ ላይ የቻለው ችሎት ግን ካሁን በኋላ ተከሳሾቹ በሌሉበት ጉዳያቸው እንዲታይ ሲል ብይን ሰጥቷል። አቶ ከድር ቡሎ የተከሳሾቹ ጠበቃ ናቸው።
ጋርማንዱራ የባንደንጋ ጋር የሴቶሪ ማሊ መንሙርቲ ጋር ጥቂት አዲሱ ከንጀት ነው ኑ ከራሴና ማልቶ ተከላ እንጋፋና ወንድ ሰው ይዛንድ እሰኒ ፍዴ እንጂሩ ከንጀት ነው
እንዲህ ላሉ አቶ ከዲር። ከዚህ በፊት አቃቤ ሕግ አቅርቦ የነበረው ሐሳብ ፍርድ ቤቱ ተከሳሾቹን በግድ እንዲቀርቡ ያደርግ የሚል ነበር። እኛ ግን ይህንን ተቃወመን። ምክንያቱም ደንበኞቻችን በፍቃዳቸው እንዲቀርቡ እንጠይቃቸዋለን የሚል ሐሳብ ነው ያቀረብነው። ዛሬ ፍርድ ቤቱ ግራቀኙን ክርክር ከሰማ በኋላ ተከሳሾቹ በግዳጅ ይቅረቡ የሚለውን ሐሳብ ውድቅ አድርጓል። በሁለተኛ በአገሪቱ ሕገ መንግሥት አንቀጽ 20 በተደነገገው መሰረት አንድ ሰው ስለቀረበበት ክስ የማወቅ መብት አለው። በዓለም አቀፍ ሕግም ይህ ድንጋጌ አለ። ሆኖም ተከሳሾቹ ይህንን መብታቸውን መጠቀም ስላልፈለጉ ክሳቸው ከዚህ በኋላ እነሱ በሌሉበት መታየት ይቀጥል ሲል ወስነዋል ብለዋል። አቶ ከዲር ፍርድ ቤቱ ለነሐሴ 30 2013 ዓ.ም ምህረት ሌላ ቀጠሮ መስጠቱንም ገልጸዋል። አክለውም በነጃዋሪ የክስ መዝገብ ከተከሰሱት ተከሳሾች የ4ቱ የክስ ሂደት ብቻ በሌሉበት ይታያል እንጂ የሌሎች 20 ሰዎች የክስ ሂደት አስመልክቶ አዲስ የተላለፈ ውሳኔ የለም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ካሁኑ በቀጣዩ አመት በሚካሄዱት የምክር ቤት ተወካዮች ምርጫዎች ጣልቃ መግባት ጀምራለች ሲሉ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ተናገሩ። ፕሬዚደንቱ ትናንት በብሔራዊ ደህንነት ዳይሬክተር ቢሮ ODNI በሰጡት ቃል የደህንነት ማህበረሰቡ ያደረገላቸው ምስጢራዊ ገለጻ ተጠቅሰው ሩሲያ ካሁኑ በ2022ቱ ምርጫና የተዛባ መረጃ በማሰራጨት ረገድ የምታደርገውን ተመልከቱ ብለዋል። ሞስኮ ያዘችው ተግባር ሉዓላዊነታችንን በግልጽ የጣሰ አድራጎት ነው ሲሉም ፕሬዚደንቱ ጨምረው ተናግረዋል። በኮቪድ-19 ዜና በዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፌደራል መንግስቱ ሰራተኞች በሙሉ ወይ ክትባቱን ይከተቡ አለዚያ ደግሞ በየጊዜው መደበኛ የቫይረስ ምርመራ እንዲያደርጉ ሲሉ ነገ ሐሙስ ትዕዛዝ ያስተላልፋሉ ተብሎ እንደሚጠበቅ ስማቸው ያልተገለጸ ያስተዳደሩ ባለስልጣንን የጠቀሰ ዜና አመለከተ። ፕሬዚደንት ባይደን ትናንት በብሔራዊ ደህንነት ዳይሬክተር ቢሮ ጉብኝታቸው ወቅት ለጋዜጠኞች በሰጡት ቃል በዚህ ፖሊሲ ላይ ውይይት እየተደረገ ነው ብለዋል። በጡረታ ላይ ያሉ የጦር ኃይል አባላት የሚተኩምባቸው 1700 የህክምና ማዕከሎችና የተመላላሽ ታካሚ ክሊኒኮችን የሚያስተዳድረው የጦር አርበኞች ጉዳዮች ሚኒስቴር የተጠቀሰውን ትዕዛዝ ለሰራተኞቹ በተለይም ለጤና ሰራተኞች ሰኞ ዕለት በማስተላለፍ የመጀመሪያው የፌደራሉ መንግስት ሚኒስቴር መስሪያ ቤት ሆኗል። በሌላ ዜና የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል CDC ከሁለት ወራት በፊት ያደረገውን ውሳኔ በመቀልበስ በአሁን ወቅት በተወሰኑ የሀገሪቱ አካባቢዎች የኮቪድ-19 ክትባት የተከተቡ ሰዎች ቤት ውስጥ ወይም ዝግ በሆኑ ስፍራዎች ሲሆኑ ያፍና ያፍንጫ መሸፈኛ ጭንብል እንዲለብሱ አዲስ ምክረ ሐሳብ አወጣ። በሌላ ምርምጃ CDC መምህራን፣ ተማሪዎችና የትምህርት ቤቶች ሰራተኞች ክትባቱን የተከተቡትም ያልተከተቡትም ያፍና ያፍንጫ መሸፈኛውን እንዲያደርጉ አሳስቧል። CDC ለዚህ ውሳኔው ምክንያት የሆነው በሀገሪቱ አንዳንድ አካባቢዎች የኮቪድ-19 ስርጭት እየበረታ የሚከተቡ ሰዎችም ቁጥር ዝቅ እያለ በመምጣቱ መሆኑን አስታውቋል። በመጨረሻም የቶኪዮ ኦሊምፒክ ውሎ ዜና ከሀብታሙ ስዩም እንስማ።
አመሰግናለሁ ቆንጂት። በጂምናስቲክ ስፖርት ዘርፍ ከምንጊዜ ምርጥ ተወዳዳሪዎች መካከል አንዷ መሆኗ የተነገረላት ሲሞን ቤሊስ በቶኪዮ ኦሎምፒክ በተናጠል ለተሳተፈባቸው ካቀደቻቸው ውድድሮች መውጣቷ ተሰምቷል። በትናንትናው ዕለት ከውድድሩ ጋር በተያያዘ ጭንቀት ውስጥ በመግባቷ በሚፈለገው የአእምሮ ደህንነት ላይ አለመሆኗን በመጥቀስ ከቡድን ጂምናስቲክ ውድድር ያቋረጠችው ቤሊስ ዛሬ ጧት ደግሞ በቀሪ በተናጠል የሚደረጉ ውድድሮችም እንደማትሳተፍ አስታውቃለች። ከተጨማሪ ሕክምና ምርመራ በኋላ የአእምሮ ጤናዋ ላይ ማተኩር አስፈላጊ በመሆኑ እዚህ ውሳኔ ላይ እንደደረሰች በዩናይትድ ስቴትስ የጂምናስቲክ ተቋም ትዊተር ገጽ ላይ የሰፈረው መልእክት ያሳያል። ፊሊፒንስም በታሪክ ለመጀመሪያ ጊዜ ለወርቅ ሜዳሊያ በቃቻት ሄድሊን ዲያዝ ወደ ሀገሯ ስትመለስ በሽልማት ተንበሽብሻለች። በሴቶች 55 ኪሎ ግራም ክብደት ማንሳት ውድድር ባለድል ሆነችው ዲያዝ የፊሊፒንስ ባለስልጣናትና ባለሀብቶች 40 ሚሊዮን ፔሶ ከ35 ሚሊዮን የኢትዮጵያ ብር በላይ ለመሸለም ቃል ገብተዋል። ከዚህ በተጨማሪ የመኖሪያ ቤቶች፣ መኪና እንዲሁም የእድሜ ልክ ነጻ የአውሮፕላን ትኬት ይጠብቃታል። ዛሬ ወደ ሀገሯ የተመለሰችው ዲያዝ እነዚህን ሽልማቶች መቀበል የምትጀምረው ግን ለሰባት ቀናት በለይቶ ማቆያ ውስጥ ካለፈች በኋላ መሆኑ ተሰምቷል። ዘገባው የአሶሺየትድ ፕሬስ ነው። በየደቂቃው የሚለዋወጠውን የሜዳሊያ ሰንጠረዥ ስለተቆጣጠሩት ሀገራት ጥቂት እንበል። ይህ ዜና በተጠናቀረበት ሰዓት በአጠቃላይ የሜዳሊያ ብዛት እየመራች ያለችው ሀገር ዩናይትድ ስቴትስ ናት። በአጠቃላይ 31 ሜዳሊያዎችን አግኝታለች። ቻይና በ27፣ የራሽያ ኦሎምፒክ ኮሚቴ ደግሞ በ23 ሜዳሊያዎች ይከተላሉ። በንጹህ የወርቅ ሜዳሊያዎች ብዛት ግን ጃፓን የሀገራት ቁንጮ ሆናለች። በ13 ወርቅ፣ ቻይና በ12 ወርቅ፣ ዩናይትድ ስቴትስ ደግሞ በ11 የወርቅ ሜዳሊያዎች ጃፓንን ይከተላሉ። ይህ በእንዲህ ያለ የኢትዮጵያ ኦሎምፒክ ቡድን የአትሌቲክስ ተወዳዳሪዎች ከነገ ጀምሮ የማጣሪያ ውድድሮቻቸውን ያከናውናሉ። በነገው ዕለት በሴቶች 800 ሜትር የማጣሪያ ውድድር የወርቅ ውሃ ጌታቸው ተፎካክራለች። በወንዶች 3000 ሜትር የመሰናክል ሩጫ ማጣሪያ ደግሞ ለሜቻ ግርማ ወደ ቀጣዩ ዙር ለማለፍ ይፎካክራል።
ሀብታሙን ለዘገባው አመሰግናለሁ። ለሰዓቱ ያለን ዜና በዚሁ ያበቃል።
እኛም ቆንጅት ታይን ለዘገባው እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በ22 በ ሜትር ባንድ በ13765 ኪሎሄርዝ፣ በ25 ሜትር ባንድ በ12040 ኪሎሄርዝ፣ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሐምሌ 21 2013 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሐዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን አብይ ርዕስ እናስደምጣችሁ። የክልሉ መንግስት የጠራውን የከተት ጥሪ መቀበላቸውን እና ወደ ግንባር ለመዝመት ዝግጁ መሆናቸውን የባህር ዳር ከተማ ነዋሪዎች ገለጹ። የውጭ ኃይሎች በኢትዮጵያ መንግስት በአሸባሪነት የተፈረጀውን ህወሓትን መደገፍ ያቆሙ ሲሉ በትዕይንቱ አደባባይ ለወጣው ህዝብ ንግግር ያሰሙት የባህር ዳር ከተማ ምክትል ከንቲባ ዶክተር ድረስ ሳህሉ ናቸው። የዛሬ በባህር ዳር ከተማ በብዙ ሺዎች የሚቆጠር ህዝብ ለህልውና ዘመቻው ድጋፍ ለመስጠትም ሰልፍ ወጥቷል። ሰልፉን የተከታተለችው አስቴር ምስጋናው ናት። ወደ ዘገባው እንለፍ።
የአማራ ብሔራዊ ክልላዊ መንግስት የህልውና አደጋ ተጋርጦብኛል ብሎ ታወጀ። ወዲህ በአማራ ክልል የተለያዩ ከተሞች አደጋውን ለመመከት በሚል አደባባይ ወጣው ድጋፉን የሚገልጸው ህዝብ ከቀን ቀን እየተበራከተ ነው። ካለፈው ሳምንት መገባደጃ አንስቶ ተመሳሳይ ሰልፎች በእንጅባራ፣ ጎንደር፣ ደብረ ማርቆስ፣ ደብረ ብርሃንና ሌሎች ከተሞች ተካሂደዋል። በዛሬውም ዕለት በባህር ዳር ከተማ በአስር ሺዎች የሚቆጠር ህዝብ አደባባይ ወጥቶ ስሜቱን የገለጠበት ሰልፍ ተካሂዷል። በሰልፉ ላይ ያገኘሁት አቶ አበበ እንዲያውቄ የክልሉ መንግስት የጠራውን የክተት ጥሪ መቀበሌን ለማረጋገጥ ነው ሰልፍ የወጣሁት ይላሉ።
እንግዲህ የክተት አዋጁን የአማራ ክልል ጥሪ ካረገበት ጀምሮ መላው 40 ሚሊዮን ህዝብ ተቀብሎታል። ይሄው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው። አሜሪካ እጁን አንሳ።
ወይዘሮ ጎንደሪ ታያሌውን በተመሳሳይ ለመንግስት ያለኝን አጋርነት ለማረጋገጥ ነው ዛሬ አደባባይ የወጣው ነው ያሉት።
በአገሪቱ ላይ የተደቀነው ጦርነት ስላለ አማራ ለይቶ ለማጥቃት ስለሆነ እኛም ደግሞ አብረን ከወንድሞቻችን ጎን ተሰልፈን የመጀመሪያ እርዳታ እንሰጣለን፣ ምግብም እናድላለን፣ ጥይትም ሆነ ከሰለጠነ እንተኩሳለን።
ወንድፍረው ብራኔ ይባላል።
ለማድሬድኝ ፈርሚያል ተዘጋጅቻለሁ። አሁንም ምን ተብቀውን ከመንግስት ብቻ ነው መመሪያ የምንጠብቀው። አገር ከሌለ መኖር የለም። አገር ከልጅ ማሳደግ የለም። ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው እኛ አላማችን።
አቶ በላቸው በደንብ መራመድ ባለመቻላቸው በድጋፍ የሚሄዱ አካል ጉዳተኛ ናቸው። አረንጓዴ ቢጫ ቀይ ባንዲራ የያዘውን ሰንደቅ በጀርባቸው ይዘው ባንዲራውን እያውለበለቡ ከሰልፉ መሃል አግኝቼ ስሜታቸውን ጠየቁ።
በጭቆና ሲገዛ ቆይቷል። ለማን ደሞ እኔ ካልገዛዋት ኢትዮጵያ ትፈርሳለች፣ ትበታተናለች። ከዚያም አልፎ ትልቁ ጥላቴ አማራ ነው በሚል አማራ ህዝብ ላይ የምናወራረደው ሂሳብ አለ በማለት እንደገና አገራችን አንድነቷን ልትቀጥል ቅርስነትነት መጥቻለ። የሀገር ፍቅርና የሀገር ስሜት አካል ጉዳተኝነት አያግደውም። አልችልም እንጂ ብችል በር ደስተኛ ነኝ።
በሰልፉ ላይ መልእክት ያስተላለፉት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር ድረስ ሳህሉ የውጭ ኃይሎች ለሽብርተኛው ህወሓት ቡድን ድጋፍ ማድረጋቸውን ያቆሙ ሲሉ ጠይቀዋል።
ዛሬ ላይ በሴራ ተወልዶ በሴራ ያደገው ህዝብ የሚዋጋው ብቻውን አይደለም። ኢትዮጵያን ለማፍረስ የት ተቀሪ ከሚዳስሩ የሀገራችን ታሪካዊ ጠላቶች ጋር ተቀናጅቶን ጭምር እንደሆነ ሊታወቅ ይገባል። ምዕራባውያን ዛሬ ላይ ህወሓት ህጻናትን በጦርነት እየማገደ እያዩ በማይካድራ የዘር ማጥፋት ወንጀል ሲፈጸም እየተመለከቱ ያልተነፈሱ አሸባሪው ቡድን መልሰን እንዲያሰራራ መንግስት እያካሄደ ያለውን ዘመቻ የተለያዩ ተጫራዎችን በመፍጠር ለማደናቀፍ ሲሞክሩ ይታያሉ። በህወሓት መራሽ ኢህአዴግ ዘመን የኢትዮጵያ መንግስት በሰብአዊነት አያያዝና ዲሞክራሲ ሲከሰስ እንዳልነበረ ሁሉ ዛሬ ለሽብርተኛ ህወሓት ጠበቃ ሰሞን ደርሰዋል። ይህ ህዝባዊ ሰልፍ ሁለት ዋና ዋና መልእክቶችን ያነገበ ነው። የመጀመሪያው አሸባሪው ድነት የሁሉም ኢትዮጵያውያን ጠላት መሆኑን አቋማችንን ያሳየንበት ሲሆን፣ ሁለተኛው ደግሞ ለዚህ ሀገር አፍራሽ ቡድን በማወቅ ቢሆን ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ታላቅ መልእክትም እናስተላልፋለን ነው።
የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤትም ከመንግስት ጎን በመቆም ትህነግን ለመመከት አጋርነቱን ይገልጻል ያሉት የምክር ቤቱ ተወካይ አቶ ይደግማሩ ናቸው።
ህዝባችንን ከህልውና ችግር ለመታደግ ለነጻነት፣ ለእኩልነት፣ ለፍትህ እስከሆነ ድረስ የመንግስት የክተት አዋጅን በሙሉ ልብ ተቀብለን የፓርቲ፣ የሃይማኖት፣ የብሔር፣ የጥላ ሴራ ሳይለያየን ከመቼም ጊዜ በላይ አንድ ሆነን ወደ ግንባር እንዘምታለን። የኢትዮጵያን አረም በጋራ እንነቅላለን፣ ድል እናደርጋለን። ኢትዮጵያ በኢትዮጵያዊ ልጆቿ ታፍራና ተከብራ ለዘላለም ትኖር።
በተመሳሳይ ባለፈው ሳምንት መጨረሻ በጎንደር ከተማ በተካሄደው ሰልፍ ላይ ነዋሪዎቹ የውጭ ኃይሎች እጃቸውን ከኢትዮጵያ እንዲያነሱ ጠይቀዋል ሲሰሙ ሰንብተዋል። በሌላ በኩል ዛሬ የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይና የዘር ማጥፋት ወንበዴ ቡድን ናቸው ብለው የገለጹት አካል በቂ መረጃ የሌላቸውን ኢትዮጵያውያን በትግራይ ተወላጆች ላይ ለማንቀሳቀስ እየሞከሩ መሆኑን ልብ ሊባል ይገባል ብለዋል። ለውይይት ቸልተኛ በመሆን የዘር ማጥፋት ዘመቻቸውን እያባባሱ ይገኛሉ ያሉት አቶ ጌታቸው እኛ የተፈጠረውን ችግር በሰላማዊ መንገድ ለማስቆም በውይይት አስፈላጊነት ላይ ባለን መርህ የተመሰረተ አቋማችን ቀጥለናል ሲሉም ገልጸዋል። ህዝባችንን ከአብይ ጥቆና የመጠበቅ አስፈላጊነትም እንረዳለን ካሉ በኋላ የሚሆነው ወይ ውይይት ወይም ጦርነት ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያን ለማዳን እዘምታለሁ በሚል የአማራ ብሔራዊ ክልላዊ መንግስት ያስተላልፈውን የክተት ጥሪ የሚደግፍ ትዕይንተ ህዝብ በሰሜን ሸዋ ዞን ደብረ ብርሃን ከተማ ተካሂዷል። መስፍን አራጌ ዝርዝሩን ያስደምጠናል።
የደብረ ብርሃን ከተማ ከንቲባ ደስታ አንዳርጌ ትህነግ ሲሉ የጠሩት አካል በእያንዳንዱ አማራ በህይወት የመኖር ሰብአዊ ጸጋው ላይ አደጋ ጋርጧል፣ በእምነትና በቋንቋው ላይ ግልጽና አውዳሚ ጦርነት አውጇል ብለዋል።
በሀገሪቱ የመንግስት ስርዓት የበላይ አገዛዝ በነበረበት ወቅት ይህን እኩይ ዓላማውን በቀጥታም በተልኳዊ ተግባራዊ አድርጓል። ሺህ ምዕመናኖች ታርደዋል፣ ሚሊዮኖች ተፈናቅለዋል፣ ቤተ ክርስቲያኖች፣ ነዋዮች፣ ቅዱሳኖች ተቃጥለዋል። በለውጡ ወቅት ሳይቀር በመላው ሀገሪቱ ይህን እኩይ ተግባር ፈጽሟል። አሁን ላይ በስተርጅናው ወቅት ደግሞ ቤተ እምነትን የጦር መሳሪያ መጋዘን የፖለቲካና የውጊያ ማዘዣ በማድረግ ቤተ እምነቶችን እያረከሰ ይገኛል።
ከዚህ አንጻር ዘመቻውን ህልውናን ለማስጠበቅ የሚደረግ ፍትሐዊ ዘመቻ ብለውታል።
ኢትዮጵያ ለትህነት ሲረግጣትና እያቆጨቆጨች ዘርፋት ብቻ ባስፈርስ የሚመኛት ሁሉም የኢትዮጵያ ህዝቦች በእኩልነት መኖር እንዳሻን የሚል ጥያቄ ሲያነሱ የኢትዮጵያ ዘመን ተሻጋሪ የብሔራዊ ጥቅማችን ተጠራኒ ሀገራት ጋር በመሆን ኢትዮጵያን መፍረስ ለማስፈጸም ይዳከራል። ለእኛ ህዝብ ሀገር የአጥንት ፍላጅ ናት። የንግግር ጥራት የማይገልጻት ቅኔ ናት። ወገኖቼ ሀገሩን፣ እምነቱን፣ ህይወቱንና ቋንቋውን ሊነጥቆ የመጣ ጥላት እስካለ ድረስ ምን ቀረኝ ብሎ ሊዘነጋ ይችላል? ከዚህ በላይ ምን አይነት አደጋ በህልውና ላይ ሊረጋለት ይችላል? የዓለም ፖለቲካ ፍትሐዊነት የመዳመጥ አዝማሚያ ባይኖረው ኖሮ እኛ ከገጠመን አሪዎስ ቡድን አንጻር መላው የሰው ዘር ከጎናችን ሊቆም የሚገባ ነበር። ሆኖም እኛ በፍትሐዊ ጦርነትና በቅዱስ ጦርነት ተሸንፈን የማናውቅ ነን። ይህንንም የአባቶቻችን አኩሪ ታሪክ የምንደግም ነን።
በአካል በስነ ልቦናና በስልጠና ዝግጁ ሆኖ መጠበቅ እንደሚያስፈልግ አመልክተው በክልሉ ርዕሰ መስተዳደር አገኘሁ ተሻገር የተላለፈውን የክተት ጥሪ በመቀበል መሳሪያ ያለው ሁሉ ለዘመቻው እንዲዘጋጅ አሳስበዋል።
መሳሪያ ይዞ መዝመት የማይችል ከሆነ መሳሪያውን መዝመት ለሚችል ማስረከብ አለበት። በዘመቻው ለሚጓዙ ጀግና የአማራ ዘማቾች እያንዳንዱ ቤተሰብ፣ ወዳጅ ዘመድና ጎረቤት ደረቅ ስንቅ በአስቸኳይ በተዘጋጀ በተቀላጠፈ መንገድ ስንቅ አዘጋጅቶ መስጠት፣ ለክረምት የሚሆን የዝናብ ልብስ፣ ሌሎችንም ስራዎችን መስጠት ያስፈልጋል።
የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ግርማ የሽጥላም በሁሉም መስክ የሚደረገው ድጋፍ ተጠናክሮ እንዲቀጥል መልእክት አስተላልፈዋል።
ተዋጊ የሰው ኃይል በበቂ ቁጥር የስነ ልቦናና ወታደራዊ ቁመናውን አዘጋጅተን ማቅረብ ይጠይቃል። በዚህ በኩል መላው የሰሜን ሸዋ ወረዳና ቀበሌዎች በእያንዳንዱ አካባቢ በቀበሌ ከመቶ በላይ ወጣቶችን በማዘጋጀት በስልጠና ላይ በመሆናችን በእጅጉ ለማመስገን እንወዳለን። እነዚህ ወጣቶች ወደ ግንባር በመሄድ ለሚያደርጉት ፍልሚያ ደግሞ የትጥቅና የገንዘብ ድጋፍ ያስፈልጋል፣ የሞራል ድጋፍ ያስፈልጋልና ይሄን የጀመራችሁትን ሁሉ አቀፍ ድጋፍ ህወሓት እስክትቀበርና እስከወዲያኛው እስክትጠፋ ኢትዮጵያም አዲስ የትንሣኤ ዘመኗን እስክታበስር ድረስ አፍ ተልብ ሆነን እንድንሰራ እንጠይቃለን።
በበርካታ ሺዎች የሚቆጠር የደብረ ብርሃን ከተማና የአካባቢው ነዋሪዎች ኢትዮጵያን ለማዳን እዘምታለሁ በሚል የክተት ጥሪውን በሰልፍ መደገፋቸውን ያደነቁት ደግሞ የሰሜን ሸዋ ዞን ዋና አስተዳዳሪ ታደሰ ገብረ ጻድቅ ናቸው። እሳቸው ሰልፉ ከሰልፍም በላይ ሌላ ትርጉም አለው ባይ ናቸው።
የራስ አበበ አረጋዊ ሸዋ በዘመኑ አለ የተባለውን ዘመናዊ መሳሪያ የታጠቀውን ጣሊያን ኋላ ቀር በሆነ መሳሪያ ነገር ግን በፍጹም ምሩ በነበረው የሸዋ ወኔ ድል ያደረጉ ስመጥር ጀግኖች አፈራች ማዕጠነ ለምለም ሀገር ነች። ዛሬ ይህ የህዝብ ማዕበል የሚነግረን ለህልውና ዘመቻው መሳካት ሁሉም ህዝብ ከመንግስት ጎን መሆኑንና ጁንታውን ላይመለስ ለመጨረሻ ጊዜ ግብዓተ መሬቱን ለማፋጠር መዘጋጀቱንና ጠንካራ ደጀንነቱን ያሳያል።
የፖለቲካም ሆነ የአቋም ልዩነታቸውን ይዘው ህልውና የማስከበር ዘመቻውን እንዲደግፉ ጥሪ አስተላልፈዋል። ዋና አስተዳዳሪው
የአብሮነትና የህዳሴ ጉዟችንን በሽብርተኛው አይደናቀፍም፣ በሀገራችን ጉዳይ ላይ አንድ ለመሆን የፖለቲካ ልዩነታችን አይገድበንም፣ በአማራ ህዝብ ላይ የሚደርስ ግፍን በተባበረ ክንዳችን እንመክታለን፣ ኢትዮጵያን መበታተንና ማፍረስ ፈጽሞ አይቻልም።
የሰሜን ሸዋ ዞን ሀገረ ስብከት ስራ አስኪያጅ መጋቤ ሐዲስ ነቃ ጥበብ አባቡ ከጥንት ጀምሮ በአባይ የመጠቀም ፍላጎት የነበራቸው ኢትዮጵያውያን ህልማቸው እውን የሆነበት ዘመን በመቃረቡ ኢትዮጵያ አሸንፋለች ብለዋል።
ደገኛው ንጉስ አጼ ዘርዓ ያዕቆብ የቆስጠንጢኖስ አባት አጼ ዳዊት የአባይ ውሃ ሁልጊዜ የግብፅንና የሱዳንን ምድር እያራሰ ኢትዮጵያ ደርቃ አፍቀርም ብለው ለመገደብ ሲመኙት የነበረው የአባይ ግድብ ዳግማዊ እምዬ ምኒልክ ሲመኙት የነበረው የአባይ ግድብ ንጉሠ ነገሥት ኃይለ ሥላሴ ቀዳማዊ ይህን ትውልድ ይሠራዋል ብለው ከአይምሯቸው አመንጭተው ፕላኑን ሰርተው ያዘጋጁት የአባይ ግድብ ዛሬ በኢትዮጵያውያን በእኛ በልጆቿ እንባ፣ ደም፣ ላብ ተገንብቶ ለሁለተኛው የአባይ ሙሊት የውሃ ሙሊት በሰላም ተጠናቆ በማግስቱ ላይ በመገኘታችን እንኳን ደስ አላችሁ እንላችኋለን።
የአባቶቻችን ልጆች ነንና የነሱን አሻራ እንከተል በማለት መጋቤ ሐዲስ ጥሪ አስተላልፈዋል።
ኢትዮጵያ ክብራችን ናት። ኢትዮጵያ ዘውዳችን ናት። ኢትዮጵያ ሞገሳችን ናት። ወንድሜ እውነቱን ልንገር፣ ከኢትዮጵያ ውጪ አሜሪካም ሂድ፣ አውሮፓ፣ ሩቅ ምስራቅም ሂድ፣ አውስትራሊያ ስደተኛ ነህ፣ መጻተኛ ነህ፣ እንግዳ ነህ። ባላገር የሆንከው በኢትዮጵያዊነት ነው። ክብርና ምስጋና ለእግዚአብሔር ይሁን።
ሰልፈኞቹ የሀገር መከላከያ ሰራዊት፣ የክልሎች ልዩ ኃይላት እንዲሁም የአማራና የአፋር ሚኒሻዎችን ተጋድሎ አድንቀው የኢትዮጵያ ትንሣኤ በሴረኞች አይደናቀፍም፣ የምንዋጋው ጦርነት የህልውናና አገር የማዳን ዘመቻ ነው፣ በአማራ ህዝብ ላይ የሚወራረድ ሂሳብ የለም የሚሉና ሌሎች መፈክሮችን ይዘው ወጥተዋል። በተመሳሳይ ሁኔታ በአፋር ክልል ሰመራ፣ አሳይታ፣ ዱብቲ፣ በርሃሌ፣ አብዓላ፣ አዋሽ ሰባትና ሌሎች ወረዳዎች ተመሳሳይ ሰልፎች ሰሞኑን በተከታታይ መካሄዳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። በሌላ በኩል በዚህ መስፍን አራጌ በዘገበው ዘገባ ላይ በተጠቀሱ ከተሞች የተነሱ ሀሳቦች ላይ በአሁኑ ሰዓት የትግራይ ክልልን እያስተዳደረ ከሚገኘው የህወሓት አመራሮች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በዛ አካባቢ የስልክ አገልግሎት ባለመኖሩ ምላሽ እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ እንለፍ። በድሬዳዋ ከተማና በተለያዩ የሶማሌ ክልል ዋና ዋና ከተሞች ባለፈው ቅዳሜ በገዳማይቱ ወይም ደግሞ ገርበ ኢሴ የተባለች በሁለት ወገን በምትጠራው ከተማ ታጣቂዎች በሶማሌ ተወላጆች ላይ ፈጸሙት የተባለውን ግድያና የንብረት ውድመት የሚያወግዙ ሰልፎች ተካሂደዋል። ድርጊቱን የፈጸሙት ለሕግ እንዲቀርቡም ሰልፈኞቹ ጠይቀዋል። የድርጊቱን ፈጽሟል ተብሎ በተደጋጋሚ ስሙ የሚነሳው ኡጉጉማ የተባለው ታጣቂ ግን የጠቅላይ ሚኒስትር አብይ አህመድ መንግስት ለውጥን ተከትሎ የትጥቅ ትግል አቁሟል ሲል የአፋር ክልል ይገልጻል። ግጭቱም በሶማሌ ክልል አወዛጋቢ ወረዳዎችን ለመጠቅለል የተጀመረው ትንኮሳ ነው ሲልም ይሞግታል። የድሬዳዋውን ሰልፍ የተከታተለው አዲስ ቸኮል ተጨማሪ ዘገባ አለው።
በሶማሌ ክልል ከተሞች ማለትም በጅጅጋ፣ ደጋሃቡር፣ ቀብሪዳሃር፣ ጎዴ፣ ሀርጌሌ፣ ፊልቱና ሽንሌ ከተሞች ባለፈው ቅዳሜ በገዳማይት ወይም በሶማሊኛ ሲያሚው ገርቤሴ ከተማ በኑጻን ላይ ተፈጸመ ያሉትን ጭፍጨፋና የንብረት ውድመት የሚያወግዙ ሰልፎች ተካሂደዋል። በድሬዳዋ ከተማም ተመሳሳይ ዓላማ ያለው ሰልፍ የተካሄደ ሲሆን በዚሁ ሰልፍ በሽሚው ቁጥር የድሬዳዋ ነዋሪዎችና ያስተዳደሩ አማራጮች ተገኝተዋል። በስፍራው ተገኝቶ ንግግር ያደረጉት ያስተዳደሩ ከንቲባ አህመድ መሐመድ ቡህ በተፈጸመው ጥቃት የተሰማቸውን አዘን ገልጸው በህይወት ተርፈው ሀብት ንብረታቸውን ላጡ ነዋሪዎች የድሬዳዋ አስተዳደር አስፈላጊውን ድጋፍ እንደሚያደርግ አስታውቀዋል። ምክትል ከንቲባ ከድር ጆሃርም ተመሳሳይ ሀሳብን አንጸባረቁት። በተጎጂዎች የተፈጸመውን ጥቃት በአስተዳደሩ ስም እንደሚያወግዙት ገልጸው ፍትህ እንዲያገኙም ጥሪ አቅርበዋል።
እንደ ድሬዳዋ አስተዳደር ማህበረሰባችንን ብቻ ሳይሆን ከሰብአዊ መብት አንጻርም የተፈጸመውን ግፍ የምንቃወም መሆኑን በዚሁ አጋጣሚ በራሴና በአስተዳደሩ ስም ልገልጽላችሁ ፈልጋለሁ። የሶማሌ ማህበረሰብ የሚፈልገው ሌላ ነገር አይደለም፣ ፍትህን ነው የሚፈልገው፣ ህክማን ነው የሚፈልገው፣ አዳላ ነው የሚፈልገው። ስለዚህ እንደ መንግስትም ወንጀለኞችን በተለይ የአጉጉማ የተባለው የሽፍታ ወንበዴ ህፃናቶች ላይ የወሰደው እርምጃ መንግስት ኃላፊነቱን ወስዶ አጠቃላይ እርምጃ እንዲወስድባቸው ለህግ እንዲቀርቡ እኛም እናንተ ጎን የምንቆሙ መሆኑን በዚሁ አጋጣሚ ለመግለጽ ፈልጋለሁ።
የኢሳ ጎሳ ኡጋዛይ ምክር ቤት ተጠሪ አቶ መሐመድ ዩሱፍ ጌሌ አጥፊዎች ለፍርድ እንዲቀርቡና የተፈናቀሉትም አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል።
እነዚህ አረመኔዎች የጨፈጨፉትን ህጻናት እና ያን ድርጊት የፈጸሙትን በጣም ጠንካራ በሆነ እስከ መጨረሻ እጅግ ጠንካራ በሆነ ቃላት እናወግዛለን። አንደኛው አላማችን ያንን ድርጊት ማውገዝ ነው። ሁለተኛ አላማችን ደግሞ ከዛ ከሞት የተረፉ የገርባ ዒሳ እናቶች፣ አባቶች ዛሬ ሙሊ ላይ በአንድ ካምፕ ምንም የሚበሉት የሚለብሱት ነገር ሳይኖራቸው እዛ ዳ ላይ ቆመዋል። እነሱን ደግሞ ባለን ለመርዳት እዚህ ተሰባስበናል። ያላችሁን ሁላችሁም እንድትረዷቸው መጀመሪያ ይሄን መልእክት ደግሞ በጥብቅ አሳስባላችኋል። በሶስተኛ ደረጃ ማስተላልፈው መልእክት ለሁሉም የሶማሌ ህዝብ የድሬዳዋ ብቻ ሳይሆን በክልል አምስት የሚኖሩት ሶማሌዎች፣ ውጭ ሀገር የሚኖሩ ዲያስፖራዎች፣ ለሁሉም ሶማሌዎች እነዛ ለተጨፈጨፉ ወገኖቻቸው አለኝታ ሆነው ያሉትን በአቅም በጭንቅላት በንብረት በገንዘብ እንድደግፉም ጥሪዬን አስተላልፋለሁ።
በወቅቱ የሀገር ሽማግሌዎች፣ እናቶች እንዲሁም የሶማሌ ክልል ንግድ ቢሮ ኃላፊ አቶ ባሸር ንግግር አድርገዋል። ባለፈው ቅዳሜ በገዳማይት ወይም ገርቤሴ እንደተፈጸመ በተነገረው ጥቃት ከ350 እስከ 500 ንጹሃን መገደላቸውን የሶማሌ ክልል ምክትል ኮሚኒኬሽን ቢሮ ኃላፊ አቶ ማህመድ ሮብሌ ለቪኦኤ አስታውቀው ነበር። ከዚህ ባሻገር 690 ሰዎች መከላከያ ካምፕ ውስጥ ተጠልለው ህይወታቸው ማትረፋቸውንና ንብረታቸው ግን መውደሙን ገልጸውልን ነበር። የሶማሌ ክልል መንግስት ከዚህ በፊትም አዳይቱ በተባለች ሌላ ወዛጋቢ ቀበሌ ተመሳሳይ ግድያ መካሄዱን ተከትሎ አፋርና ሶማሌ ክልሎች በይገባኛል ወደሚወዛገቡባቸው ሶስቱ ቀበሌዎች እንዳይገቡና ሶስቱን ቀበሌዎች የጸጥታ ስራ የፌዴራል መንግስት እንዲሰራው ስምምነት ተደርሶ የነበረ ቢሆንም ታጣቂዎች በከተማዋ ነዋሪዎች ላይ ጥቃት ለመፈጸማቸው የፌዴራል መንግስትን ተወቃሽ ያደረገ መግለጫ አውጥቶ ነበር። የቀዳሚውን ጥቃት ተከትሎ ከጅቡቲ ወደ ድሬዳዋ የሚመጣው መንገድና የኢትዮ ጅቡቲ የባቡር ሀዲድ ጥቃቱን በሚቃወሙ ወጣቶች ተዘግቶ ቆይቷል። ጥቃቱ ከደረሰ ማግስት ጀምሮ እስከ ዛሬ ጠዋት ድረስ ዝግ ሆኖ የቆየው መንገድና ሀዲድ ዛሬ ከሰዓት ጀምሮ ዱሬስ ከተባለች ቀበሌ ድረስ በከፊት መከፈት መጀመሩን ስማቸው መጥቀስ ያልፈለጉ አመራር ለቪዮ አስታውቀዋል። በሌላ በኩል በትላንትናው ዕለት ገዳማዊት ወይም ገርቤሴ አካባቢ ከባድ ጦርነት እንደነበረ ከሁለቱም ወገኖች ያገኘነው መረጃ ያመለክታል። በአሁኑ ሰዓት የገርቤሴ ወይም ገዳማዊቱ ከተማ በማን ስር እንዳለች የተጣረሱ መረጃዎች ናቸው እየቀረቡ ያሉት። ከአፋር ክልል በኩል መረጃ ለማግኘት ላለፉት 3 ቀናት ያደረግናቸው ተደጋጋሚ ጥረቶች አልተሳኩም። በክልሉ አደጋ መከላከል ቢሮ እንደሚሰሩ የገለጹልን አቶ ከድር መሐመድ ግን በሶማሌ ክልል የሚቀርቡ ወንጀላዎችን አይቀበሉም። የአፋር ክልል ልዩ ኃይል በሰሜን በኩል አሸባሪ ካሉት ህወሓት ጋር ጦርነት ውስጥ እንዳለና አርዱፍ ወይም ኡጉጉማ የተባሉ ታጣቂ ቡድንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ትጥቅ መፍታቱን በአሁኑ ሰዓት በአፋር ክልል የታጠቀ ቡድን አለመኖሩን የሚገልጹት በገዳማዊት ወይም ገርቤሴ ከተማ የተፈጸመውን ጥቃት በተመለከተም ጥቃቱን የሶማሌ ታጣቂዎች ጀምረውት የአፋር አርብቶ አደሮች አጸፋ የሰጡበት ሊሆን ይችላል ሲሉ ግምታቸውን አስቀምጠዋል። ግጭቱንም የይገባኛል ጥያቄ የሚቀርብባቸውን ሶስቱን ቀበሌዎች ለመጠቅለል ካለ ፍላጎት ጋር አያይዘውን የሚያቀርቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። እንደ አውሮፓውያን የቀን አቆጣጠር ጥር 6 2020 ፕሬዝዳንታዊ ምርጫ ውጤትን ለመቀልበስ በቀድሞ ፕሬዝዳንት ትራምፕ ደጋፊዎች የተፈጸሙትን ክሶች ለመመርመር የተሰየሙት የዩናይትድ ስቴትስ ሕግ አውጪዎች ትላንት ማክሰኞ የአራት የሕግ አስከባሪዎችን ስሜት የተሞላ ንግግር አዳምጠዋል። የተሰየመው ኮሚቴ የቀድሞ ፕሬዝዳንት ትራምፕ በአመጽ ውስጥ የነበራቸውን ተሳትፎም እንደሚመረምር ተመልክቷል። የምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን የላከችልንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የቀድሞ ፕሬዝደንት ትራምፕ ደጋፊዎች የ2020ውን የምርጫ ውጤት ለመቀልበስ የምክር ቤቱ ህንጻ ላይ ጥቃት ከፈጸሙ ወዲህ ባለፉት 6 ወራት ውስጥ የሪፐብሊካን አባላት በእለቱ የደረሰውን ከፍተኛ ጉዳት ሲያጣጥሉት ቆይተዋል። የምክር ቤቱ ጠባቂ ፖሊስ አባላት ግን ትናንት ማክሰኞ በሰጡት ቃል ይህን ውድቅ አድርገውታል። በምክር ቤቱ ፖሊስ የሆኑት 50 አለቃ አኩሊያኖ ጎኔል እንዲህ ይላሉ።
It was an attempted coup that was happening at the Capitol.
በዚያን ቀን በምክር ቤት ውስጥ የተከሰተው የመፈንቅለ መንግስት ሙከራ ነበር። ሌላ ሀገር ቢሆን ኖሮ ዩናይትድ ስቴትስ ድጋፏን ትልቅ ነበር።
ጎኔል በምክር ቤቱ በቀድሞ ፕሬዝደንት ደጋፊዎች በጭካኔ የተደበደቡ መሆናቸውን በመግለጽ የምስክርነት ቃላቸውን ከሰጡት አራት የሕግ አስከባሪዎች መካከል አንደኛው ናቸው። ሌላኛው መስካሪ በዋሽንግተን አካባቢ የፖሊስ መምሪያ አባል የሆኑት ማይክል ፋኔን ናቸው። እንዲህ ብለዋል።
At some point during the fighting, I was dragged from the line of officers and into the crowd. I heard someone scream. I got one.
ወታደሮች በሰልፍ ከቆምንበት ነጥለው በመጎተት ወሰዱ። አንደኛው ከመካከላቸው አንደኛውን አግኝቻለሁ ብሎ ሲጮህ ሰምቻለሁ። በመጸኞቹ መካከል ተይዤ እንደገባው ያንጠለጠልኩትን መታወቂያ መንጭቀው ወሰዱብኝ። የመገናኛ ራዲዮንን ነጠቁ። ላይ ላይ በሚገባ ታስሮ የነበረውን ተከታታይ መሳሪያ ወሰዱ። ከዚያ በኋላ በቡጢና ጠንካራ ብረት መስሎ በተሰማኝ ነገር ይደበድቡ ጀመረ።
ጥቁሮችን የሚዘልፉ ያልተገባ ጸያፍ ቃል በመጠቀም ይራገሙና ይጮሁ የነበሩ ወደ 20 የሚሆኑ ሰዎችን የተቀላቀሉ ሌሎች ተሳታፊዎችም እንደነበሩ በመስክርነት ከቀረቡት የፖሊስ መኮንኖች አንዱ የሆኑት ሃሪዱን ተናግረዋል። በ200 ዓመታት ውስጥ ለመጀመሪያ ጊዜ በምክር ቤቱ ላይ ተቃጥቷል ስለተባለው የከፋው አደጋ ምክንያት ለመመርመር በተቋቋመው ልዩ ኮሚቴ ፊት የተጀመረው የምስክርነት ቃል በስሜት የተሞላ እንደነበረም ተመልክቷል። ዴሞክራቱ የምክር ቤት አባል ቤኒ ታምሰን እንዲህ ይላሉ።
There's no place for politics or partisanship. In this investigation,
በዚህ ምርመራ ፖለቲካ ወይንም ትብብር ቦታ የላቸው። ዋናው ኃላፊነታችን እነሰዎች ወዴት እንደሚመሩን መከተል ብቻ ነው።
ይሁን እንጂ በምክር ቤቱ ከፍተኛው የሪፐብሊካን ተወካይ የሆኑት ኬቪን መካርቲ እሳቸው ያቀረቡትን ሁለት የኮሚቴ አባላት ከኮሚቴው እንዲወገዱ መወሰናቸውን በመግለጽ የምክር ቤቱ አፈጉባኤ ናንሲ ፖሎሲን ተችተዋል።
Speaker Pelosi will only pick on people onto the committee that will ask the questions she wants.
አፈጉባኤዋ ፔሎሲ ለኮሚቴው የሚመርጡት እሳቸው ብቻ የሚፈልጉትን ጥያቄዎች ብቻ የሚጠይቁ ሰዎችን ነው። ስለዚህ ያ ኮሚቴ ተቀባይነት የሌለውና የሚያቀርበውም ሪፖርት ውድቅ የተደረገ ኮሚቴ ነው። ማንም ሊያምነው የማይችል ቅጥፈት ነው።
የሪፐብሊካን ፓርቲ አባላት ትራምፕን በመቃወማቸው ከአመራር የተወገዱትን ሊዝ ቼኒን ጨምሮ በኮሚቴው ውስጥ የታቀፉት አባሎቻቸውን ሳይቀር እየተሟገቱ ነው። ቼኒ ትራምፕ አመጹን በማነሳሳት የነበራቸው ትክክለኛ ድርሻ መመርመር አለበት ባይ ናቸው።
We must also know what happened every minute of that day in the White House.
በዚያች ዕለት ዋይት ሃውስ ውስጥ በእያንዳንዷ ደቂቃ ምን እንደተከሰተ ማወቅ ይኖርብናል። ከጥቃቱ በፊትና በኋላ የነበረውን እያንዳንዱ ስልክ፣ እያንዳንዱን ንግግር፣ እያንዳንዱን ስብሰባ ማወቅ አለብን።
በመርማሪው ኮሚቴ ውስጥ የተሰየሙት 7 ዴሞክራቶች ለ7 ሰዎች ሞት ምክንያት የሆነውን አመጽ አስመልክቶ ያላቸውን ድርሻ ለማወቅ የቀድሞ የዋይት ሃውስ ረዳቶችን በመርማሪያዎቻቸው ውስጥ ለማካተት የሚፈልጉ ይመስላል። በመስክርነት ሂደቱ የተሰማ ያለው አሳዛኝ ሁኔታ ሊለውጥ የቻለው በኮሚቴው ውስጥ ካሉት ሪፐብሊካኖች መካከል አንዱን ብቻ መሆኑ ዩናይትድ ስቴትስን ዝና ለመመለስ ባለው ጥረት ላይ የራሱን ድርሻ እንደሚኖረው ተመልክቷል። የሪፐብሊካኑ ተወካይ አዳም ኪዚንገር እንዲህ ይላሉ።
You know, democracies are not defined
ለመታወቁት ዲሞክራሲ በመጥፎ ቀኖቻችን የሚተረጉም አይደለም። ይልቁንም ከነዚህ መጥፎ ቀናት እንደምን አድርገን እንደምንወጣና ተጠያቂነት እንዴት አድርገን እንደምንወስድ ይወስነዋል።
በህزب ተወካዮቹ ምክር ቤት የተሰየመው የምርመራ ቡድን እስከ አመቱ መጨረሻ ድረስ ምርመራውን እንደሚቀጥል ተመልክቷል።
ዘጋቢዎቻችንን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአረቡ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን።
ከትላንት በስቲያ ጀምሮ የቀድሞ የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ በአሜሪካ ድምጽ ኦሮምኛ ቋንቋ ላይ ቀርበው መናገራቸውንና ቀደም ሲል በማህበራዊ መገናኛ ላይ እርሳቸው እንዳሉት ተጠቅሶ የተሰራጨውን ሌላ ወሬ መነሻ አድርገው ስማቸው ያላግባብ እየተነሳ መሆኑን በመጥቀስ ማስተባበያ መስጠታቸው በፌስቡክና በትዊተር ከፎቶግራፋቸው ጋር ተዳብሎ በመሰራጨት ላይ ይገኛል። አቶ ለማ መገርሳ ቃለ ምልልስ እንደሰጡ ተደርጎ የተሰራጨው ወሬ በስምና በምስል የሚታወቁና በይፋ በሚጠቀሟቸው ገጾች ላይ ጭምር የተሰራጩ ሲሆን በተጨማሪም አድማጮቻችን በስልክና በኢሜል ትክክለኛው መረጃ እንድንሰጣቸው ጠይቀውናል። ሆኖም አቶ ለማ መገርሳ ለቪኦኤ አፋን ኦሮሞ ምንም አይነት ቃለ ምልልስ አልሰጡም። የአሜሪካ ድምጽ የአፋን ኦሮሞ ቋንቋ አገልግሎት ዋና አዘጋጅ ነሞ ዳንዲ በጉዳዩ ላይና የቋንቋዎች ዘገባ አቀራረብን ጨምሮ ተጨማሪ ምላሽ እንዲሰጠን ጠይቀናል።
እኔም አንቺም የምናውቀው ጉዳይ ነው። ቃለ ምልልስ ወይም ሌላ አይነት ፕሮግራም በሚኖርበት ጊዜ ሁልጊዜ በስታፍም ይሁን በሪፖርተሮቻችንም ቢሆን ሀሳቡ ቀድሞ ነው የሚቀርበው። ኤዲተሮች፣ ማኔጂንግ ኤዲተርስ ሁሉም ያውቁታል። ተጨማሪ ሀሳብ ካለ ይጨመርበታል። ፕሮግራም ይያዛል። በዚህ አይነት ነው ቃለ ምልልስ የሚደረገው እና በሌላ በኩል ደግሞ እንዲህ አይነት ቃለ ምልልስ በሚደረግበት ጊዜ ሁሉም ይቀበልና ያስተላልፋል። እንዲህ አይነት ነገር በተለይ ቀድሞ የኢትዮጵያ መከላከያ ሚኒስትር እንደ አቶ ለማ መገርሳ አይነት ሰው በሚጠየቁበት ጊዜ ሁሉም ሶስቱም ቋንቋዎች ይተላልፋል እና አሳቡ ማቅረብ ብቻ ሳይሆን እንዲህ አይነት ቃለ መጠይቅ በሚደረግበት ጊዜ በጧቱ ኤዲቶሪያል ስብሰባችን ላይ ይቀርባል። የጥያቄው አላማ ሁሉም ነገር ይገለጻል። በዚህ አይነት ነው የሚደረገውና በዚህ አቋሃን በቪኦኤ አፋን ኦሮሞ በኩል እንኳንስ አቶ ለማን አግኝተው ቃለ ምልልስ ማድረግ ይቅርና አሳቡም አልቀረበም፣ የተደረገም ሙከራ የለም።
የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩት ተጽዕኖን በተመለከተ ከዚህ ቀደም በአሜሪካ ድምጽ ጋቢና ቪኦኤ በተሰኘው የጋቢና ማጣሪያ ፕሮግራም ላይ በስፋት ስናቀርብ የቆየን ሲሆን ከሚቀጥለው ሳምንት ጀምሮ በመደበኛው የሶስት ሰዓት ፕሮግራማችን የቪኦኤ ማጣሪያ በተሰኘ አዲስ ዝግጅት እንጠብቃችኋለን።
ወደ ተከታዩ ዘገባችን እናልፋለን። አድማጮች ዛሬ ጠዋት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ የሆኑት ቢለኔ ሲዩም በወቅታዊ ጉዳዮች ላይ ለጋዜጠኞች ማብራሪያ ሰጥተው ነበር። ማብራሪያው የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ የፌደራል መንግስቱ የተናጠል የተኩስ አቁም ማወጁን ካሳወቀ በኋላ የመጀመሪያው ነው። ተኩስ አቁሙን ተከትሎ የመጡ ባላቸው ሂደቶች ላይ ማተኩሯል። መግለጫውን የሰጡት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም እንዳሉት የተኩስ አቁሙ ዓላማ በተለይ የትግራይ አርሶ አደሮች የዝናቡን ወቅት በመጠቀም የእርሻ ስራቸውን እንዲያከናውኑ ለማስቻል ነበር። ያ ግን ጠባጫሪነት ባሉት የህዋት እንቅስቃሴ ምክንያት እንቅፋት እንደገጠመው ነው ያብራሩት።
Following the government ceasefire, TPLF have continued with their belligerence and fatalistic approach of encroachment into other regions. So it's not something that has remained contained within the Tigray region.
መንግስት ያወጀውን የተኩስ አቁም ተከትሎ ህዋት ወደ ሌሎች ክልሎች የመስፋፋትና የጠባጫሪነት አካሄዱን ቀጥሎበታል። ስለዚህ ይህ በትግራይ ክልል ብቻ የተወሰነ አይደለም። ይህ የህዋት ጥቃት ወደ በአማራና አፋር ክልሎችም ቀጥሏል ነው ያሉት። ህዋት ጦርነቱን መቀጠሉ በትግራይና በሌሎችም ክልሎች የሚገኙ አርሶ አደሮችና ሌሎች ነዋሪዎችን ኑሮ ያመሰቃቀለ መሆኑንም አመልክተዋል የፕሬስ ኃላፊዋ።
So instead of taking this opportunity to support or taking the unilateral ceasefire to support Tigrayan farmers and those in need of humanitarian assistance within the region, as that was a huge outcry even from their end, they have resorted to mobilizing civilians as human shields and violently harassing communities in the Amhara and Afar regions as well as within the Tigray.
Nam ihen edil malatim yetenatsel yetekus aqumun agatami yetigray arso adderochinna bekilulu yemigenyu yesabay digaf yemishu wogenochin lemedegef kemetekam ilik inde sabay gasha yemitekamubachawun civiloch bemanneqanek baafarna baamara endezihum betigray killil yemigenyu mahaberesabochin iyawoku no በተለይም በአማራ ክልል የሚገኙ አርሶ አደሮችና በአፋር ክልል የሚገኙ አርብቶ አደሮች ህይወት ሁኔታውን ከማርገብ ይልቅ እያባባሰው በሚገኘው አሸባሪ ቡድን እየታወከ ነው። በሰባይነት ላይ የተመሰረተው የተኩስ አቁም ሁኔታውን የበለጠ እንዲያባብስ እድል ሰጥቷል ነው ያሉት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው አድሏዊ ሲሉ የገለጹትን ያለም አቀፉን ማህበረሰብ አጥያይን ተችተዋል።
Many that were echoing the well-being of Tigrayans in the region are now mute when the TPLF is blocking aid, when there's killing of Tigrayans it considers against the TPLF structure, when it is recruiting child soldiers we have seen a lot of evidence towards that and testimonies from child soldiers that have been apprehended by the government security sector. Again, the international community has been quite mute when these civilians are being used as human shields.
የትግራይን ህዝብ የደህንነት ጉዳይ ሲያስተጋቡ የነበሩ በርካቶች አሁን ህዋት የርዳታ አቅርቦት መንገድን ሲዘጋ ይቃወሙኛል ያላቸውን የትግራይ ተወላጆች ሲገድል ህፃናትን ለውትድርና ሲመለምል በዚህ ጉዳይ ላይ መረጃዎችና የተማረኩትን ምስክርነት አይተናል። እንደዚሁም ሲቪሎችን ሰባይ ጋሻ እንዲሆኑ ሲያደርግ በተጨማሪም ህዋት ግጭቱን ወደ ሌሎች ክልሎች በመውሰድ ጥቃት ሲፈጽም ዝምታል መርጠዋል። የመንግስት ኃይሎችና የአማራ ኃይሎች ከትግራይ ይውጡ የሚል በጉልህ የሚነሳ አባባል ነበር። አሁን ግን በአሸባሪነት የተፈረጀው ህዋት ኃይሎች ወደ ሁለት ማለትም አፋርና አማራ ክልሎች ሲስፋፉ ትልቅ ዝምታ ነው ያለው። ይህ ለምን የሚል ጥያቄ ያስነሳል ነው ያሉት። በሌላም በኩል የህዋት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በትዊተር ገጻቸው ባሰፈሩት ጽሑፍ ድል እየቀናን ነው ብለዋል። በተለይም የፌደራል መንግስቱንና የአማራ ክልል ባለስልጣናትን አመራር ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራና ከአፋር እንደዚሁም ከሌሎች ጭቆን ህዝቦችም ሆነ ከሚሊሻቸው ጋር አይደለም በማለትም አክለዋል። ባለፈው ሳምንት በዚሁ በኢትዮጵያ የትግራይ ክልል ላይ ያተኮረ ጥያቄ በዋይት ሃውስ ጋዜጣዊ መግለጫ ላይም ተነስተው ነበር። ጥያቄው ህዋት የተኩስ አቁሙን ባለመቀበሉና ህፃናትን በውጊያ በመጠቀሙ ጉዳይ የባይደን አስተዳደር አቋም ምንድነው የሚል ነበር። በኢትዮጵያ ያለውን የመረጋጋትና የጸጥታ ሁኔታ ከልብ እንደሚመለከቱ የገለጹት የዋይት ሃውስ ቃል አቀባይ ምላሹን ግን ወደ ውጭ ጉዳይ ሚኒስቴር መርተውታል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ከዚህ ቀደም ሲናገሩ በድርድር ላይ የተመሰረተ የተኩስ አቁም አስፈላጊ መሆኑን አመልክተው ነበር። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ፕሮግራማችንን ነው እያደመጣችሁ የምትገኙት። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ስርጭቱን በማቀናበር ብርሃን ኃይሉ አብራን አለች። አሁን ወደ ንግድና ምጣኔ ሀብት። በአማራ ክልል የፋይናንስ ተደራሽነትና የቁጠባ ባህልን ለማሳደግ ጥረት እየተደረገ ቢሆንም ያለው የምጣኔ ሀብት ሁኔታ እንደ ሌሎች ክልሎች ሁሉ በዋጋ ግሽበት፣ በስራ አጥነት፣ እሱንም ተከትሎ ባለው የዋጋ ውድነት ስር የሚገኝ መሆኑን የምጣኔ ሀብት ባለሙያው ለአሜሪካ ድምጽ ተናግረዋል። በባህር ዳር ዩኒቨርሲቲ የአካውንቲንግ እና የፋይናንስ ረዳት ፕሮፌሰር እንዲሁም የአማራ ባንክ አደራጅ እና የአማራ ባንክ የቦርድ አባል የሆኑት ዶክተር ለጤና እጅጉ በመላ ሀገሪቱ የሚታየው የዋጋ ግሽበት የኢኮኖሚ ሁኔታ በአማራው ክልልም እየታየ መሆኑን ገልጸው በአግባቡ ካልተያዘ አሁን እንደሚታየው የጦርነት ችግር ሌላ ከፍተኛ ቀውስ ሊያስከትል እንደሚችል አስረድተዋል። ደረጀ ደስታ ነው ያነጋገራቸው። ፕሮግራሙን እንደሚከተለው አስተናርቶታል።
ዶክተር ለጤናው እጅጉ በባህር ዳር ዩኒቨርሲቲ የአካውንቲንግ እና የፋይናንሲንግ ረዳት ፕሮፌሰር ናቸው። በአማራ ባንክ አደራጅነት የሰሩ ሲሆን የባንኩ የቦርድ አባል ናቸው። የአማራ የኢኮኖሚ የሽግግር ማዕከል የሚባል መንግስታዊ ያልሆነ ድርጅት ፕሬዝዳንትም ናቸው። የአማራ ብድርና ቁጠባ ተቋም ወይም አብቆተ እየተባለ በምህጻረ ቃል የሚጠራው ተቋም ጸደይ ባንክ በሚል መጠሪያ ወደ ባንክነት ለመሸጋገር የምስረታ ጉባኤውን ካከበረ ወራት የተቆጠሩ መሆኑን አስረድተዋል። ጸደይ ባንክ ከሲሆን የማይክሮ ፋይናንስ አገልግሎት ሰጪነቱን ሳይተው መሆኑን ጠቅሰው በባንኩና በቁጠባ ማዕከሉ ስለሚኖረው ልዩነት እንደሚከተለው አስረድተዋል።
ፋይናንስ ተቋማት ናቸው ሁለቱም ማይክሮ ፋይናንስ ባንክም። የፋይናንስ ተቋማት ዋና ስራቸው ፋይናንስን ቻናል ማድረግ ነው። ትርፍ ገንዘብ ካለበት ወደ ገንዘብ ወዳለበት ሴክተር ቻናል ማድረግ ነው ዋና ስራቸው። ማለት ከቆጣቢው ወደ ተበዳሪው ነው ቤዚክሊ ሪሶርስ ነው ገንዘቡን ቻናል የሚያደርጉት። ጀምረ ቁጠባ ይሰበስባሉ፣ ከዚያ ያንን ያበድራሉ። ሁለቱም ባንክም ማይክሮ ፋይናንስ እንደዚህ አይነት ስራ ነው የሚሰሩት። ግን ብዙ ዲፈረንስ አላቸው። አንደኛ ታርጌት የሚያደርጉት ማርኬት ባንክ ያው የታወቀ ነው። በአብዛኛው ቁጠባ ከሰፊው ይሰበስባል፣ ከባለሀብቶችም ከሰፊውም ከሁሉም ይሰበስባል። ያንን ቁጠባ የሚያበድረው በአብዛኛው በእኛ ሀገር በሌላም ሀገር የባንኪንግ ፓርቲ አብዛኛው ኮላተራል ሌንዲንግ ነው የሚጠቀሙት። ማለት ዋስትና ላለው እና የተሻለ ካሽ ፍሎ ላለው ቢዝነስ ነው በአብዛኛው የሚያበድሩ። በራስ ማይክሮ ፋይናንስ ላይ ያው ገንዘብ ከተለያየ ምንጭ ያገኛሉ። ከባንክ ትንሽ ለየት የሚያደርገው ማይክሮ ፋይናንስ ቁጠባ ይሰበስባሉ። ብዙ አይነት የቁጠባ አይነቶች አሉ። የግዳጅ ቁጠባ፣ የውዴታ ቁጠባ ብለንድ ሪሲቪንግ የሚባላለ። ግን ማይክሮ ፋይናንስ በአብዛኛው ታርጌት የሚያደርጉት ዳውን ነው እና ድሃው ደግሞ ኮላተራል የለውም ማለት ዋስትና የለውም። የሚያስዘው ህንፃ ምናምን ወይም መኪና ወይም ፊክስድ አሴት ስለሌለው ለመበደር ይቸገራል። መበደር ባለመቻሉ ደግሞ ያው ድህነት አዙሪት ውስጥ ይቀጥላል ማለት ነው ድሃው። ስለዚህ ይህንን ለመቀየር ያለ ዋስትና እንዴት ብድር መስጠት ይቻላል የሚል ኢኖቬሽን ነው የተፈጠረው። ማይክሮ ፋይናንስ የሚባለው ሞመንት አጠቃላይ በ1976 አካባቢ ነው ባንክ ፈንድሽ የተጀመረው ግራሚን ባንክ በሚባለው እና ያለ ዋስትና ለማበደር ወደ ግሩፕ ጋራንቲ ስኪም ነው የገቡት ማይክሮ ፋይናንሶች። የቡድ ግን ዋስትና ማለት ለምሳሌ ወጣቶች ይሰባሰቡና በጋራ ሆነው አንድ ፕሮጀክት ይቀርጻሉ ወይም በጋራ ብድር ይወስዳሉ፣ ግሩፕ ሎን ይወስዳሉ። ከዛ ብድሩ ባይከፈል አንዱ ለአንዱ ዋስ ይሆናል ማለት ነው። አንዱ ሰው ለሌላው ዋስ እየሆነ ብድር ስትወስድ ፊዚካል ኮላተራል ባንክ ይጠይቃል፣ ብዛኞቹ ደግሞ የቡድን ዋስትና ይጠይቃሉ ማለት ነው።
አንዱ የፋይናንስ ተደራሽነት በተለያዩ የኢኮኖሚ እድገቶች ወይም ተጽዕኖ ሲያሳርፍ ወይም አስተዋጽኦ ሲያደርግ ይመስለኛል። እና ለምሳሌ ስራ አጥን በመቀነስ ወጣቶችን ብድር ፋይናንስ አቅርቦት በማድረግ አንዳንድ ክልሎች እንደሱ እያደረግን ወጣቶች ድጋፍ እየሰጠን በአነስተኛ ስራ መስኮች ላይ እንዲሰማሩ ራሳቸውን እንዲችሉ እየረዳን ነው የሚልና ስራ አጥነትን በዚያ መንገድ ለማስወገድ ጥረት እያደረግን ነው ብለውኛል። በአማራው ክልል እንደዚህ ያሉ ነገሮች አሉ? ምን ያህል ግንኙነት አላቸው የዚህ ቁጠባ የፋይናንስ ተቋማትና ስራ አጥ ወጣቶችን በተለይ በማገዝ በኩል? ቅድም ጠቀስ አድርገውት ነበር የወጣቶች ነገርና እዚህ ጋር ቢመጡልኝ ብዬ ነው።
ያ የወጣት ስራ አጥ ፈጠራ ተመለከተ እንግዲህ አጠቃላይ በተለይ ስፔሻሊ መንግስት የወጣቶች ተዘዋዋሪ ፈንድ የሚባል ፈንድ አቋቁሟል። ኦልሬዲ የቆየ ነው። ይሄ ምንድነው ያው ለወጣቶች ፋይናንሻል ተቋማት ብድር እንዲሰጡ የማድረግ እንትን ነው። ለምሳሌ በአማራ ክልል የአማራ ብድርና ቁጠባ ተቋም ምን አይነት ብድር ይሰጣል? እንዲሁም ስፔሲፊክን 8% ነው ወለዱ ራሱ በጣም ዝርኛ ነው። የወጣቶች ስራ እድል ፈጠራ ተብሎ ነው የሚሰጠው። ይህንን እንግዲህ ፈንድ የሚያስተዳድሩት የክልል ቴክኒክና ሙያና ጥቃት የሚባለው ወጣቶችን ያደራጅራል። ለዛ ስልጠና ይሰጣቸዋል። ከዛ አራ ቡድና ጠባ ተቋም ብድር ይወስዳሉ፣ ሰርተው ይመልሳሉ ነው። የከተማ አስተዳደሩ ደግሞ የመስሪያ ቦታ ሼድ ምናምን ይሰጣቸዋል። ሌላው ደግሞ ብዙ ጊዜ ፋይናንሻል ተቋማት ኮምፕሌን የሚያደርጉት ወጣቱ በትክክል ተበድሮ አይመልስም፣ በጣም ዲፎልት ይመዛል እዚህ አካባቢ ላይ ጥሩ አይመለስም የሚል ቅሬታ ከተቋማት አካባቢ ይሰማለሁ። በተለይ ከአማራ ብድርና ቁጠባ ተቋም። ሌላ የፋይናንስ ተቋማት በዚህ ላይ የሚሰሩት ቤዚካሊ የኢትዮጵያ ልማት ባንክም እንደዚህ አይነት ስራ ይሰራል። ያው ፕሮጀክት ፋይናንስ ወይም ሊዝ ፋይናንስ ስለሚሰራ ልማት ባንክ ካፒታላቸው ለምሳሌ ከ500 እስከ 7.1 ሚሊዮን ብር ለሆኑ የሊዝ ፋይናንስ ወይም ማሽነሪ ሊዝ ይሰጣል። በቅርቡ ራሱ ዳሽን ባንክ እንደዛ ጀምረዋል። ማይክሮ ኢንድ
ስሞል ኢንተርፕራይዝ ጋር ወይም ጥቃቅን አነስተኛ ጋር ብድር ፋሲሊቴት የማድረግ ስራ በናሽናል ቴሌቪዥን የሚተላለፍ የወላጅ ኢንተርፕሪነርሺፕ ውድድር ፕሮግራም አላቸው። አንዳንድ የሚንቀሳቀሱ ፕራይቬት ባንኮችም አሉ፣ ላይክ ዳሽን ባንክ ማለት ነው። በአብዛኛው ግን ስራው የሚሰራው በአማራ ብድርና ቁጠባ ተቋምና ኢትዮጵያ ልማት ባንክ በኩል ነው። ባንኮቹ ብቻ ሳይሆን ፊዚካሊ ስራ ፈጠራ ኮሚሽን ይባላል። በክልል ደረጃም ያው ተመሳሳይ በደርስ ለጥቃቅን አነስተኛ ፕራይቬት ማኔጅ የሚደረግ ነገር አለ። ሙከራዎች አሉ፣ ግን ካለው አንኢምፕሎይመንት ወይም የስራ አጥ ቁጥር አንጻር በቂ ነው ወይ? ብዙ ችግሮች የሉበትም ወይ? ሴሌክሽን ላይ ወጣቶችን መረጣ ላይ ማሰልጠን ላይ ስለ ብድሩ ግንዛቤ ሰጡ የመስጠት ምንትን ላይ ብድሩን በትክክል የማስመለስ ነገር ላይ ያው ብዙ ችግሮች አሉ።
የኑሮ ውድነቱ በተለይ በሌሎች አካባቢዎች በስፋት ነው የሚነገረው። በአማራው ክልል ላይ እንዴት አድርገው ሊገልጹት ይችላሉ? የኢኮኖሚ ውድነቱ ያመጣው በተለይ በባንክም ላይ በፋይናንስም ላይ በተለያዩ በህብረተሰቡ ኑሮ ላይ በምን መንገድ ነው?
በጣም ከባድ ነው። የኑሮ ጫናው በደንብ ማኔጅ ያልተደረገ በደንብ በቃ ሴክተር ማለት የኑሮ ውድነቱ ነው። በቃ መንግስት ብዙ ጊዜ ፖሊሲ ኢንቫይሮመንቱን ብሔራዊ ባንክ እንደሚያወጣው ፍሬምወርክ ጊዜ የሚውሉት ኢንፍሌሽን ትልቁ ቻሌንጅ ነው። ማኔጅ እናደርገዋለን በባንኪንግ ሴክተር ፖሊሲ እና በመሳሰሉት ወይም ምርትን በመጨመር። ግን ስቲል ሚኒንግፉል ቼንጅ የሌለበት እና ከፍተኛ የሆነ የህብረተሰብ ሮሮ ያለበት ሴክተር ነው። ይሄ ደግሞ ትልቅ በሽታ ነው ለኢኮኖሚው እና ብዙ ዲስሎኬሽንስ ያመጣል። ለምሳሌ በየቀኑ እየተጎሳቆለ ነው ሶሳይቲው፣ ሪል ኢንካሙ እየቀነሰ ስለሚሄድ ብዙ ጊዜ ይህም ስ ያለው ተናግረናል ማለት ከፍተኛ የሆነ ዲስኮንቴንት ይፈጥራል። ግን ማኔጅ እየተደረገ አይደለም፣ በሪል ሴክተሩም በፋይናንሻል ሴክተሩም። በፋይናንሻል ሴክተሩ ኢንፍሌሽኑ በኢንትረስት ሬት ታየዋለ። ለምሳሌ ሀይ ኢንትረስት ሌንዲንግ ሬት የሚያሳዩ ኢንፍሌሽናሪ ኢኮኖሚ እንደሆነ
የዋጋ ግሽበቱ ነገር የጠቅላይ ሚኒስትሩም አሁን በቅርቡ ምክር ቤቱ በተናገሩት ላይ አንስተውታል። መንግስት ሊያስወግደው የቻለ ነገር አይመስልም። የዋጋ ግሽበቱ ጉዳይ አለ፣ በኮቪድም ጉዳይ በዓለም አቀፍ ደረጃም ያለ፣ እንደገና ደግሞ አሁን የወቅቱ የጦርነት ያለመረጋጋትም ሁኔታ ሁሉ ተጨምሮበት ነው ያለው የሚመስለው ኢኮኖሚው። እና እነዚህ ነገሮች ጋር አያይዘውስ ለምሳሌ በጀትም አውጥቷል ሰሞኑን ተከታትለውት ከሆነ እነሱን ሁሉ አንድ ላይ አድርገው ምን ሊነግሩን ይችላሉ?
እነዚህ ከሉ ያለው ተርቡለንስ በአጠቃላይ ለኑሮ ውድነቱና ፎከስ ለማጣታችን ያንን ማኔጅ ለማድረግ መንግስት እንደዚህ ከሉ የተገረበት ያው ኮቪድ አጠቃላይ ኢኮኖሚውን በማዳከም ፕሮዳክሽን ወይም ሰፕላይ ሳይዱን በመቀነስ ለኑሮ ውድነት አስተዋጽኦ አድርጓል። ኮቪድ ራሱ የሀገሪቱ ፖለቲካል ኢንቫይሮንመንት ምርጫም ነበረ፣ ከዛ ደግሞ አሁን የሚቀጠለ ጦርነት አለ። ያው ጦርነት እንደምታውቀው በጣም ዲፊካልት ነው። በጦርነት ጊዜ ሁሉ ነገር ወደዛ ቻለንጅ ስለሚደረግ ፕሮዳክት ሴክተሩ ላይ የፎከስ ማጣት ችግራን እና በትክክል የሚያመርተ ሴክተር ትክክል አያመርትም። ኢቨን ሪሶርሶቹም ወደ ጦርነቱ ዲስሎኬት ስለሚደረጉ ማለት ነው። የመንግስት ድጋፎችን የመንግስት በሙሉ ኢንፍራስትራክቸር እንበለው ማንኛውም ሰፖርት ወደዛ ስለሚሄድ ኢቨን ጊዜ ጦርነቱ ራሱ የሚፈተው የዲፕሎማሲ ፕሮብሌም እና የከውጭ የሚመጣውም ፎሬን ኢምፕሎ የሲዲያን የፎሬን ኢንቨስትመንት እንኳን ብድር እርዳታ በሙሉ የመቀነስ ነገር ስላለ አጠቃላይ ኢኮኖሚውን የማቀዛቀዝ እንትኑ ከፍተኛ ነው።
አድማጮቻችን፣ ከዶክተር ለጤናው እጅጉ ጋር ያደረግነው ውይይት በዚህ አልተጠናቀቀም። ሙሉውን ዝግጅት በድረገጻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለዘገባው እናመሰግናለን። አድማጮች ስትከታተሉ ያመሻችሁት ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮ የሚተላለፍላችሁን ወይም ደግሞ ሲተላለፍላችሁ የቆየውን የአማርኛ ቋንቋ ዝግጅታችንን ነው። በዝግጅቶቻችን ላይ ያሏችሁን አስተያየት horn@voanews.com ላይ በ ኢሜል ብታደርሱን ይደርሰናል። አስተያየት ካላችሁ፣ ጥቆማ ካላችሁ ላኩልን። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። በትዊተር ገጻችንም ላይ ተከተሉን፣ አስተያየቶቻችሁን አድርሱን፣ ጥቆማም ካላችሁ ስጡን። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። በዚያም ላይ እንዲሁ ስርጭቶቻችንን በቀጥታ እናስተላልፍላችኋለን፣ መከታተል ትችላላችሁ። amharic.voanews.com ዌብሳይታችን ነው። በዌብሳይታችንም ላይ እንዲሁ ተከታተሉ። እንግዲህ ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ሁሌም እንደምንላችሁ የአንድ ሰዓቱን ፕሮግራማችንን አጠናቀን 58ኛው ደቂቃ ላይ እንገኛለን። በነገው ምሽት ደግሞ ሌሎች ፕሮግራሞችን ይዘን እንመለሳለን። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራሃችሁን ስለቆያችሁ እናመሰግናለን። ከጃኖ ባንድ ድምጻውያን መካከል አንዷ የሆነችውን ዜማ እንጋብዛችኋለን። በእኛ በኩል ሰላም እደሩ። በነገው ምሽት ፕሮግራማችን እንገናኛለን።
I clear in it, I'm a more, 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 I'm a more,